በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ሐሙስ ህዳር 19 ቀን 2017 ዓ.ም በታጣቂዎች ተፈጸመ በተባለ ጥቃት 9 ሰዎች መገደላቸውን የአሜሪካ ድምጽ ያነጋገራቸው የተጎጂ ቤተሰቦች ገለጹ። ድርጊቱን የፈጸሙት ሸኔ ብለው የጠሯቸው ታጣቂዎች መሆናቸውን የተናገሩት ቤተሰቦች የተጎጂዎቹ የቀብር ስነ ስርዓት ትላንት አርብ መፈጸሙን ገልጸዋል። እናት ፓርቲ ድርጊቱን በጽኑ ያወገዘ ሲሆን የኦሮሞ ነጻነት ሰራዊት በጥቃቱ ውስጥ እጁ እንደሌለበት ገልጿል። ከፌደራልና ከክልሉ መንግስት ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ክልሙ ዳዊት ተጨማሪ ዘገባ አለው።
አሙስ ዳር 19 ቀን 2017 ዓመተ ምህረት ምሽት ላይ በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ሶሌ ቀበሌ ውስጥ ታጣቂዎች በሲቪሎች ላይ አደረሱት በተባለ ጥቃት 9 ሰዎች መገደላቸውን የሟች የቅርብ ቤተሰቦችና የአካባቢው ነዋሪዎች ተናግረዋል። በጥቃቱ የተገደሉት ሰዎች በአንድ ጉድጓድ ውስጥ አርብ ዳር 20 ቀን 2017 ዓመተ ምህረት በአንድ ላይ እንደቀበሯቸው የተናገሩት ቤተሰቦች የተፈጸመውን ጥቃት ዘግናኝ መሆኑን ተናግረዋል። እድሜ 44 የሆነው ታናሽ ወንድማቸው በጥቃቱ እንደተገደለባቸው ለቪኦኤ የተናገሩት አቶ አደበብ ወርቅነ ጥቃቱ በታጣቂዎች በድንገት የተፈጸመ ነው ብለዋል።
9 ሰዎች እንደዚሁ ባልታወቀ ሰዓት ተሰብስበው ፊት 6 ሰዓት ከሩብ ላይ ሲሆን እኛ ሩምታ መሳሪያ ሲተኮስ እና በዛን ዕለት በቃ ጨረሷቸው። ሲነጋ ስንወጣ ርፍርፍ አድርገዋቸዋል። እንዲመሰል ምን የመሳሰሉ ልጆች አንድ የዛ የሶሌ ቱጃ አካባቢ ትምህርት ቤት ዘበኛ ነው። አንዱ ኃይሌ ወርተና የሚባለው የአካባቢ ንቃ የሚያሳምር አናጺ ነው። አንዱ ሽማግሌ ነው። የኔ እኩያ የሰባ አመት ሽማግሌ ነው። በላይነት ላሁን ይባላል። አንዱ ለዝና ለገሰ ይባላል። እሱም እንዴት አይነት ሽማግሌ ነው! ማንንም የማይነካ ሁለቱ ሴቶች ልጆች እንዴት ያሉ እናት አባታቸውን ቤተሰባቸውን የሚጦሩ እንዴት ያሉ ሁለት ሴቶች ናቸው። አንድ አስተማሪ ነበረ፣ ካሳሁን እሸቱ ይባላል። እና አንድ ገነነ ተካልኝ የሚባልና አበበ አሰፋ፣ ሽብሩ አሰፋ የሚባሉት የት እንደደረሱ አናውቅም። አሁን እነሱ መሬታቸውም አልተገኘ፣ ይኑሩም አይኑሩም አናውቅም።
አክለውም የታናሽ ወንድማቸውን አቶ ኃይል ወርቅን መገደል እንዴት እንደሰሙ ያስረዳሉ።
የኔ ወንድም ነው አንዱ የተገደለው። ታናሽ ወንድሜ ኃይሌ ወርቅና የሚባለው ነው። ምንም ከቤት ወጣ ውጣሉት ወጣ ሄደ። ከዛው ከኛ ቤት በታች ነው የሆነ ጎድጓዳ ቦታ አደረሱ። ሁሉንም ከያለበት አመጧቸው፣ ሰበሰቡ፣ ረሸኗቸው።
መሞታቸውንስ እንዴት ሰሙ እርሶ?
ጠዋት ነው ሌሊት አንዱ እንደዚህ ተነስ ወደ መንገድ ሲሄድ አይቷቸው ጮኸ። ተነስተን ስንሄድ በቃ አርፈዋል። ወደ 8 ሰዓት ላይ ሰምቻለሁ ስልክ ተደውሎልኝ። ያው እንግዲህ ገንዘብ ሊሉ ነው ብለን ምን እናደርጋለን፣ ወደ እነሱም መሄድ አፈሙዝ ነው፣ ፈርተን ዝም አልን።
ታጣቂዎቹ ወንድማቸውን ከቤተሰቡ ነጥለው እንደገደሏቸውም አስረድተዋል።
እኛ እንግዲህ ጎረቤት ነን፣ ያው ቤተሰብ በር እያንኳኩ ክፈቱ እያሉ ነው። ከአፍ እስከ አፍንጫ በጣም ነው የታጠቁት አሉ። ብዛት አላቸው፣ ወደ 30 ናቸው ይባላል። እና በቃ ዝም ብለው ሰበሰቧቸው። ከዚያ በኋላ ያው አንድ ቦታ አድርገው ከማዶም እንዴት ያለ የሰባተኛ ክፍል ተማሪ ልጅም አለበት። ይሄ እንደው የዘር ማጥፋት ነው የሚመስለው። ረሸኗቸው፣ በቃ አንዴ አስተኝተው ነው የጨረሷቸው። ከቤት እያውጥተው አንድ ቦታ፣ ከተለያየ ቦታ ሰብስበው አንድ ቦታ ነው የጨረሷቸው።
ይህንን ጥቃት ያደረሱት ማን ናቸው?
ምን ይታወቃል፣ ዱርየውም ሊሆን ይችላል። እንደዚህ የሚባሉ ግን አሉ፣ ወደ ጫካው ወደ ታች አሉ ይባላል።
ማን የሚባሉት?
ሸኔ የሚባሉት አሉ ይባላል። በእነሱ ስምም ሌላ ሰው ሊሆን ይችላል። እንደዚህ አያደርጉም ይላሉ እንጂ እኛ በአካል ሁኔታውን የምናውቀው በዝርዝር የምናውቀው ነገር የለም።
በደህንነት ስጋት ምክንያት ስማቸው እንዳይገለጽ የጠየቁ ሌላ የሸርካ ወረዳ ነዋሪ እገታና ግድያ በአካባቢው መከሰት ከጀመረ መቆየቱን ገልጸዋል። በዚህ ጥቃት አጎታቸውን ማጣታቸውን የተናገሩት እኚሁ ነዋሪ በአካባቢው ደረሰ ያሉትን እንዲህ ያስረዳሉ።
በቡድን ተደራጅተው የተለያዩ ቦታዎች ላይ ተደራጅተው ነው ተከፋፍለው የተሰማሩት። እነሱም አንዱ ፓርት ከየቤታቸው ይዛቸው የወጡት አቶ ተሾመ ስዩም የሚባል ወደ 41-42 ዓመት የሚሆን ወጣት የቀበሌ ታጣቂ ሆኖ የሚሰራ በላይነት ላሁን የሀገር ሽማግሌ ወደ 53-54 አካባቢ ዓመት የሆነ የሀገር ሽማግሌ ለሀገር የቆመ ሰው ኃይሌ ወርቅነህ የሚባል ደግሞ የእንጨት ስራ ላይ እየኖረ በዛም ደግሞ ግብርና ህይወት እየኖረ ያለ ሰው ዘላለም ተክሽፈት የሚባል ደግሞ ኗሪ ገበሬ የሆነ ኗሪ የድሮ ሰው የሆነ ቢያንስ አንድ ኃይለ ወርቅነህ ወደ 42 አካባቢ ዓመተ ማለት ዓመት የሆነ ዘላለምም እንደዛው አካባቢ የሆነ ልጅ ነው። የትምህርት ቤት የመንግስት ትምህርት ቤትን የሚጠብቅ ዘበኛ የሆነ ዘውዱ አረዳ የሚባል እስከነ ባለቤቱ ታደሉ ንጋቱ ከምትባሉ ጋር አንድ ላይ ካሳሁን ሸቱ መምህር ነው። ሌላኛው መምህሩ የሞትም ይኖርም አይታወቅም። ለዝና ለገሰ የሚባል እስከነ ልጁ ሴት ልጅ ብዙነሽ ለዝና የምትባል ልጅ አንድ ላይ አድርገው ሰብስበዋቸው ከቤት አልዳቸው ወጥተው ወደ ፍረንቀሳ የምትባል ወንዝ አለች። የፍረንቀሳ አካባቢ የምትባል ወንዝ ላይ ሰብስቧቸው አንድ ላይ ነው እነኚህም ቤተሰብ አንድ ላይ የጨረሷቸው የረሸኗቸው።
የተጎጂዎቹ የቅብር ስነ ስርዓት አርብ ዳር 20 ቀን 2017 ዓ.ም ጾሌ ሚካኤል ቤተክርስቲያን መካሄዱንም እኚሁ ነዋሪ ተናግረዋል። በዚሁ ጥቃት ሌሎች ሰዎችም በታጣቂዎቹ ታግተው እንደተወሰዱም አብራርተዋል።
አንዱ በነነ ተካልኝ ይባላል። አንደኛው አበባ አሰፋ፣ አንደኛው የሱ ወንድም አበባ አሰፋ ሽብሩ አሰፋ የሚባል ይኖሩም ይሞቱም አይታወቅም። እነሱ አሁን ታግተውም ይሁን ይግደሏቸውም ገና ምንም የታወቀ ነገር የለም። ግን ተገሏል የሚል ኢንፎርሜሽን የደረሰን ሬሳ እስካሁን ምንም የተገኘ ነገር የለም።
ይህን ጥቃት ያደረሰው ማን ነው?
ሸኔ የሚባለው ቡድን ነው። አሁን እነኚህ ተገዳዮች ናቸው በረ የሚያውቁት እኛ የምናውቀውም ህብረተሰቡ የሚያውቀውም ብዛቱ የሚያውቀውም ነገር የለም። ቀብር ስነስርዓት ተካሄደ። ያው አደጋ የደረሰበት ቤተሰብ ሌሎች ዘመድ አዘመዶች አዘማዶች እየሄዱ እርማቸውን ያሉ ወደ ቤታቸው እየገቡ ነው። ቀብር እንትን ከተፈጸመ በኋላ የሟች ቤተሰቦች አካባቢ ላይ የእኛን አጎ እንግዲህ የኔን አባት አካባቢ እዛ ጋ ሄደው መረጃ ተቀብለው ብቻ ወደ ካምፕ ነው የተመለሱት። ሌላ ምንም የተፈጸመ ምንም የተደረገ ምንም ምርመራም ከዛ በላይ የተደረገ ነገር ምንም የለም።
ተጎጂዎቹ የግድያው ሰለባ የሆኑበት ምክንያት እኚህ ነዋሪ አክለው ሲገልጹ
አንደኛ ሃይማኖት ተኮር ነው። ከዚህ በፊትም ልቀቁ ይሄን ልቀቁና ውጡ የሚል እንትን ቀርቦላቸዋል። ያንን አላ ሳያደርግ ስለቀሩ ነው አሁን ሃይማኖት ተኮራዊ ነገሮችን። ከዚህ በፊትም መሳሪያም ነበራቸው ግለሰቦች ለኑሯቸው ሲኖሩ እነሱን ሁሉ መንግስት ሁሉ ይህን እንትን ሲያደርግን ትልቅ ሲፈታም የነበረበት ሳምን ያለ አሁን ሁሉ ነገር ተደርጎ ይሄን እዚህ ደረጃ ደርሷል። እግዚአብሔር እንግዲህ ያደረገውን አድርጓል። ምንም ማድረግ ስለማይቻል ይሄን ያህል ደረጃ ነው የተደረሰው ማለት ነው።
ተመሳሳይ ጥቃቶች ላለፉት 8 ዓመታት በአካባቢው ሲከሰት ቆይተዋል ያሉት ነዋሪው ለዚህም የመንግስት የጸጥታ ኃይሎች ተገቢ እርምጃ አልወሰዱም ሲሉም ወቅሰዋል። በሌላ በኩል እናት ፓርቲ ጥቃቱን አውግዞ መግለጫ አውጥቷል። አቶ ጌትነት ወርቁ የፓርቲው የውጭ ግንኙነት ባልደረባ ናቸው።
አርሲ ዞን ሽርካ ወረዳ ሶሌ ፍረንቀሳና ሶሌ ጥጁ የሚባሉ አካባቢዎች ናቸው። ቀበሌ ነው እና ይሄ ሶሌ ጥጁ የሚባለው ወንዝ ነው። እዛ አካባቢ ወስደው ነው በአሰቃቂ ሁኔታ የገደሏቸው። 9 ሰዎችን መርጠው ነው የገደሏቸው። ከ9 በስም ዝርዝርም ደርሶናል በነገር ላይ። ይሄ እነዚህ ሰዎች 2 የሰባ ዓመት አዛውንቶች ናቸው እዛ ውስጥ ያሉት ባልና ሚስቶች ናቸው። እናትና ልጅ አባትና ልጅ አሉ፣ ወንድማማቾች አሉ። ስለዚህ ከሞላ ጎደል የአንድ ቤተሰብ ወይም አንድ ቤተሰብ አካባቢ ያሉ አባላት ናቸው ብለህ ልትደመግም ትችላለህ። በጾታ ረገድ እንግዲህ እስካሁን ባለኝ አብዛኞቹ ወንዶች ናቸው። ሴቶች ያም ደግሞ እድሜ ሰጠና ያሉ እናቶች እንዳሉበት እናውቃለን። አንድ 18 ዓመት ልጅ፣ ሌሎቹ ግን ከ40 ዓመትና በላይ እድሜ ያላቸው ናቸው። በአጠቃላይ አብዛኞቹ ወንዶች ናቸው። ስብጥሩ ይሄ ነው ማለት ነው። ከነዚህ በተጨማሪ 4 ሰዎችን እንደዚሁ አፍነው ወስደዋል። እንግዲህ 4ቱም ሰዎች እዚህ አካባቢ ተገደሉ ተብሎ ቦታ ተጠቁሞ አሁን በቅርብ በደረሰኝ መግለጫውን ካወጣም በኋላ ከአመሻሹ ላይ በደረሰኝ መረጃ እዚህ አካባቢ ተገለው ኑና ውሰዱ አስክሬን ተብሎ ሲሄዱ በተባለው ቦታ የለም፣ ሩቅ ቦታ ነበር የጠቀሱላቸው። እና ያው እንግዲህ ጣፈንታቸው ምን እንደሆነ አናውቅም። 4 ሰዎችን እንዳይኸው ጠቅሰን የታፈኑትን አስቀምጠናል።
አርሲ ዞን በፊት በግብርና ምርቱ ይታወቅ ነበር ያሉት አቶ ጌትነት በተለይ ከ5 ዓመት ወዲህ የጸጥታ ችግሩ ተባብሶ መቀጠሉን ያስረዳሉ። የሚመለከተው አካልም መፍትሄ እንዲሰጥም ጠይቀዋል።
ዋናው ጉዳያችን የሞቱት አልፈዋል፣ ምንም ልታደርገው አትችልም። ከዚህ ትምህርት ተወስዶ አርሲ በአጠቃላይ የጸጥታ ኃይሉ ተረባርቦ ያንን ህዝብ እንዲታደገው ነው እንግዲህ።
አቶ ጌትነት አክለው በአርሲ ዞን ውስጥ በተለይ ሃይማኖትና ብሔር ተኮር ጥቃቶች እንደሚፈጸሙ ገልጸው የሚመለከታቸው የጸጥታ ኃይሎች እንዲህ ያለውን ጥቃት ሊያቆሙት ይገባል ሲሉም አክለዋል። ታናሽ ወንድማቸውን በዚህ ጥቃት እንዳጠ የገለጹት የሽርካ ወረዳ ነዋሪ አቶ አደበብ ወርቅነ የመንግስት የጸጥታ ኃይሎች አካባቢውን ቢቆጣጠሩትም ነዋሪዎቹ ግን ቦታውን በመልቀቅ ላይ ናቸው ብለዋል።
መጣዋል ከአሰላ ድረስ ተደዋውለው መጣዋል። አይዟችሁ ከዚህ ወዲያ እንጠብቃችኋለን፣ ይሄም ሳይታወቅ ነው ምን ብለው ሄዱ። ሌላ ምንም ያደረጉልን የለም። አሁን ይኸው ህዝቡ ከዛ ቀበሌ ውስጥ በሙሉ እስላም ክርስቲያኑ እየለቀቀ ነው። ትናንትናም ቀብሩን ትቶ ዕቃ ሲያግዝ ነው ያለው። ዛሬም ይኸው ዕቃውን እየሰበሰበ ነው። በሙሉ ሄደናል ወደ እየከተማ ወደ ሶሌ፣ ግማሽ ወደ ጎቤሳ፣ ግማሽ ወደ ናዝሬት፣ ግማሽ ወደ አሰላ እየተሰደደ ነው።
በጥቃቱ ዘመዶቻቸውን እንዳጡ የገለጹት ለግድያው ሸኔ ሲሉ የገለጹት የኦሮሞ ነጻነት ሰራዊትን ወክሏል። የኦሮሞ ነጻነት ሰራዊት አዛዥ አማካሪ መሆናቸውን የገለጹት አቶ ጅሬኛ ጉደታ ስለ ግድያው መረጃ እንደሌላቸው ገልጸዋል። አቶ ጅሬኛ አክለው የኦሮሞ ነጻነት ሰራዊት ይወስዳል ባሉት እርምጃዎች ሰላማዊ ሰዎችን ዕላማ እንደማያደርግና ሰዎችንም በሃይማኖታቸውና በብሔራቸው ለይቶ አያጠቃም ሲሉም ክሱን ተከላክለዋል። ይህን ጉዳይ በተመለከተ ከሽርካ ወረዳ ከአርሲ ዞን መስተዳደርና ከኦሮሚያ ክልል ኮሚኒኬሽንስ ቢሮ ምላሽ ለማግኘት ያደረግነው ተደጋጋሚ ሙከራ ሳይሳካ ቀርቷል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።